ቮይስ ኦፍ አሜሪካ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር ከሰኞ እስከ አርብ ከምሽቱ 1 እስከ 1 ተኩል በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ልዩ ዝግጅት አሁን ጀመረ። ጤና ይስጥልን የተከበራችሁ አድማጮች፣ እንደምንላችሁ አምስታችኋል። ዛሬ ዕለቱ ሐሙስ ጥቅምት 11 ቀን 2008 ዓ.ም ነው። እንደተለመደው በትላንት ዕለት ካቀረብናቸው ልዩ ልዩ ዘገባዎች ለሰዓቱ የተመደቡትን መርጠን ይዘናል። ጽዮን ግርማ ፕሮግራሙን እያቀነባበረች ነው። አዲሱ አበባ አስተናግዳችኋለሁ። መልካም ምሽት። የምሽቱን ቀዳሚ ዜና ከቆንጅት ታዬ።
ጤና ይስጥልኝ፣ እንደምናመሻችሁ። በጦርነት እየታመሰች ባለችው በደቡብ ሱዳን በዩኒቲ ክፍለ ሀገር እየጸና በመጣው ረሃብ 30 ሺህ ሕዝብ በሞት አፋፍ ላይ እንደሚገኝ ረሃቡ እንደጸናበት አንድ አዲስ ሪፖርት ጠቅሶ አስጠነቀቀ። የምግብ ዋስትና ኤክስፐርቶች በተባበሩት መንግስታት ድርጅት ድጋፍ ባዘጋጁት በዚህ ሪፖርት በዩኒቲ ክፍለ ግዛት ያሉ 4 ወረዳዎች እስከ መጪው ታህሳስ ማለትም እስከዚህ የአውሮፓውያን አመት መጨረሻ አስቸኳይ ሰብአዊ ረድኤት ካልደረሰላቸው ህዝቡ ለከባድ ረሃብ ይጋለጣል ሲሉ አስጠንቅቀዋል። በአጠቃላይ ቁጥራቸው ወደ 4 ሚሊዮን የሚደርሱ ደቡብ ሱዳናውያን ማለትም ከህዝቡ 1/3 ነው የሚሆኑት በአጣዳፊ የምግብ ችግር ውስጥ እንዳሉና የሚበዙትም በዩኒቲ፣ ጆንግሌ እና አፐር ናይል ክፍለ ግዛቶች እንዳሉ ነው ሪፖርቱ የሚጠቅሰው። የኮንጎ ሪፑብሊክ ተቃዋሚና የሲቪል ማህበረሰባት ድርጅቶች ዛሬ ሐሙስ ከዩናይትድ ስቴትስ እና ከአውሮፓ መልእክተኞች ጋር ስለ ሀገራቸው የፖለቲካ ይዞታ ይወያያሉ። የሀገሪቱ ፕሬዚደንት ለ3ኛ የስልጣን ዘመን እንዲወዳደሩ ሊፈቅድ የሚችለውና ለፊታችን እሁድ የታቀደው ውሳኔ ህዝብ በሀገሪቱ የፖለቲካ ሁከት መቀስቀሱ የሚታወቅ ነው። የኮንጎ ዲሞክራሲና ወሳኝ እድገት ንቅናቄ የተባለ ተቃዋሚ ቡድን መሪ የሆኑት ፐርፌክት ኮሌላስ በሰጡት ቃል በስብሰባው ማክሰኞ ዕለት የአራት ሰዎች ህይወት የጠፋበት የፖለቲካ ሁከትን ለማክተም የሚረዳ ውይይት ይካተታል ብለዋል። የአፍሪካ ህብረትን ጨምሮ ዓለም አቀፉ ማህበረሰብ ህገ መንግስቱ እንዳይጣስ ያረጋግጡልን ሲሉም ተቃዋሚ መሪው ተማጽኗቸውን አቅርበዋል። በእስራኤልና በፍልስጤማውያን መካከል ደም እያፋሰሰ ያለውን ብጥብጥ የሚያከትም መፍትሄ እንደሚገኝ ጥንቃቄ ያልተለየው ተስፋ አለኝ አሉ የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ጆን ኬሪ። ሚስተር ኬሪ በርሊን ውስጥ ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔተንያሁ ጋር ከተወያዩ በኋላ በሰጡት ቃል ሁለቱም ወገኖች ከውግዘቱና ከጭቅጭቁ በማለፍ ሁከቱን የሚያከትም ተጨባጭ እርምጃ መውሰድ ይኖርባቸዋል ብለዋል። በሰሞኑ ግጭት ቢያንስ 8 እስራኤላውያንና 50 የሚሆኑ ፍልስጤማውያን ተገድለውበታል። ጠቅላይ ሚኒስትር ኔተንያሁ የብጥብጡ ቀጥተኛ ምክንያት ፍልስጤሞቹ በኩል የሚደረገው የጥቃት ቅስቀሳ ነው የሚለውን ወንጀላቸውን በመድገም ሐማስንና የፍልስጤም ፕሬዚደንት ሞሐሙድ አባስን ከሰዋል። በዛሬው ዕለት 2 አሸባሪዎች አንድ አውቶቡስ ሙሉ ተማሪ ለመግደል ሙከራ አድርገዋል ሲሉም ለዚሁ ኔተንያሁ ጠቅሰዋል። በእስራኤል ዘገባ መሰረት ቤት ሸመሽ በሚባል አካባቢ 2 ፍልስጤማውያን ቀደም ብለው አንድ የተማሪዎች አውቶቡስ ላይ ወጥተው ጥቃት ለማድረስ ከሞከሩ በኋላ አንድ ሰው በስለት ወግተዋል። ሚስተር ኬሪ ከሚስተር ኔተንያሁ ጋር ለመነጋገር ሲገቡ የጥቃት ቅስቀሳና ሁከቱ በጠቅላላ አክትሞ ወደፊት መራመድ የሚቻልበት መንገድ መፈለግ ይኖርበታል ከማለት ባለፈ ተጠያቂው ይሄኛው ወገን ነው ከማለት ተቆጥበዋል። በመጨረሻም እንደ አውሮፓውያን አቆጣጠር በዘንድሮ የአውሮፓውያን አመት 3ኛው ሩብ ወቅት እስላማዊ መንግስት ነኝ የሚለው ቡድን በዓለም ዙሪያ ሲያደርስ የቆየው ጥቃት በቀን በ40% በላይ መጨመሩ ተገልጿል። ይህንን ያለው IHS ጄንስ የተባለ የዓለም አቀፍ የመከላከያ ጉዳዮች መጽሔት ዛሬ ያወጣው አዲስ ሪፖርት ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ዜናውን አደመጥን። ከምሽቱ 3 ሰዓት ደግሞ መደበኛ ስርጭታችን ላይ ሰፋ ያሉ ዜናና የዜና ቅንብሮች ይኖሩናል። ወደ መጀመሪያው ፕሮግራም እንለፍ። አዲስ አበባ ውስጥ ትናንት የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለሀብቶች ሰፊ የሥራ ዕድል እንደሚከፍት ተገልጧል። የፊታችን የካቲት ሥራ ይጀምራል የተባለው የአዲስ አበባ ጅቡቲ የባቡር አገልግሎት ለአገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት ከፍተኛ አስተዋጽኦ ሊያበረክት እንደሚችልም ተነግሯል። መለስካቸው አማሃ ነበር ዘገባውን የላከልን።
ኦሪጂን አፍሪካ 2015 የተሰኘው የጥጥ የጨርቃጨርቅና አልባሳት አውደ ርዕይ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት የመንግሥት ባለሥልጣናት መካከል የኢትዮጵያው የኢንዱስትሪ ሚኒስትር አቶ አህመድ አብተው የአውደ ርዕዩን በአሁኑ ወቅት መከፈት ሀገሪቱ ለሁለተኛ ጊዜ ለጀመረችው የእድገትና የለውጥ እቅድ መልካም አጋጣሚ መሆኑን አውስተው በተለይም ይህ ኢንዱስትሪ የሚፈጥረውን ሰፊ የሥራ ዕድል አመላክተዋል። ኦሪጂን አፍሪካ 2015 የተሰኘው አውደ ርዕይ የሚፈጥረው ዕድል ከፍተኛ እንደሆነም ገልጸዋል።
ኦሪጂን አፍሪካ 2050 ፕሮቫይድስ
ኦሪጂን አፍሪካ 2015 ባለሀብቶችን ለመሳብ አቻ የማይገኝለት መድረክ ነው። በአህጉሪቱ ውስጥ ከሚካሄዱ ታላላቅ የንግድ ኤክስፖዎችም አንዱ ነው። እዚህ የሚገኙ አንዳንድ ባለድርሻዎችን በሚመለከት ይህ መድረክ ለውጭም ሆነ ለሀገር ውስጥ የንግድ አካላት የሚፈጥረውን እድል መገመት ይቻላል።
ኦሪጂን አፍሪካ 2015 አውደ ርዕይ በአፍሪካ መሰናዳት ከጀመረ ይሄው ለአምስተኛ ጊዜ መሆኑም ታውቋል። አውደ ርዕዩ ለአፍሪካ የጥጥ የጨርቃጨርቅ ከቆዳና ከልዩ ልዩ ጥሬ ዕቃዎች የሚሰሩ የቤት ማስዋቢያ ቁሳቁሶች ማስተዋወቂያ ዋና መድረክ መሆኑም በብዙዎቹ ይጠቀሳል። አውደ ርዕዩ በምርት መገኛነትና በመዋለ ንዋይ መዳረሻነት የሚያገለግል ገዢዎች፣ ነጋዴዎች፣ መዋለ ንዋይ አፍሳሾችና የአውደ ርዕይ ባለሙያዎችን በአንድነት የሚሰበስብ የታሰበበት መልካም አጋጣሚ እንደሆነም አዘጋጆቹ ያስረዳሉ። አቶ አህመድ አብተውም በንግግራቸው ይህን በማስታወስ ይሆናል ይህ ሁነት ከአያሌ ሀገሮች ውሳኔ ሰጪዎችንና የንግድ ሥራ መሪዎችን በአንድነት አገናኝቶ ከአፍሪካ ዲዛይነሮችና ኢንዱስትሪዎች ጋር ትላልቅ ውሎችን ለመዋዋል የሚያስችለው ያሉት የአገሪቱ ፕሬዚዳንት ዶክተር ቡናቱ ተሾመ ይህንኑ አውደ ርዕይ ሲከፍቱ ባደረጉት ንግግር ሀገሪቱ አቅደዋለች ላሉት መሠረታዊ የኢኮኖሚ ለውጥ ይህ ኢንዱስትሪ ያለውን ሚና በአጽንኦት ጠቅሰውታል። በተለይም ለዚህም ሆነ ለሌሎች የሀገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት የሚረዱ ናቸው ያሏቸውን ግንባታዎችም ዘርዝረዋል።
ሁለተኛው የእድገትና የለውጥ ዕቅዳችን የኃይል የመንገድ አውታሮችን የባቡር ሀዲዶችንና ቴሌኮሙኒኬሽንን ይበልጥ በማስፋፋት ላይም ያተኩራል። ወደ ጅቡቲ የሚያደርሰው የባቡር መስመር በመጪው የካቲት ሥራ ይጀምራል። ይህ ለኢንዱስትሪያችን ዓለም አቀፍ ተወዳዳሪነት ከፍ ያለ አስተዋጽኦ እንደሚያደርግና የኢትዮጵያ ኢንዱስትሪዎች ምርትም በዓለም ገበያዎች ላይ ያላቸውን ተወዳዳሪነት የሚያሳድግ እንደሆነ ይታመናል።
ፕሬዚዳንቱ የአገልግሎት ዘርፎች መስፋፋት ለማኒፋክቸሪንግ ወይንም ለፍብረካ ኢንዱስትሪ መጎልበትም አለው ያሉትን አስተዋጽኦ አውስተዋል። በተለይ በአገሪቱ እየተገነቡ የሚገኙት የኢንዱስትሪ መናኸሪያዎች ወይንም የኢንዱስትሪ ፓርክስ የብዙዎቹን ባለሀብቶች ቀልብ መሳባቸውን በማስረጃ አቅርበዋል።
ኢንዱስትሪያዊነትን ለማፋጠን የኢንዱስትሪ መናኸሪያዎችን መገንባትም አንድ ቁልፍ ተግባር ነው። በአሁኑ ጊዜ ሐዋሳ ውስጥ እየተገነባ ያለውና የፊታችን የካቲት እንደሚጠናቀቅ የሚጠበቀው የኢንዱስትሪ መናኸሪያ ትኩረት መሳብ ጀምሮ እስካሁን 40 የሚሆኑ ዓለም አቀፍ ታዋቂነት ያላቸው ኩባንያዎች የየራሳቸውን ስፍራ ለመያዝ ተመዝግበዋል።
ኦሪጂን አፍሪካ 2015 አውደ ርዕይን በማዘጋጀት ረገድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ እገዛ ማድረጉም በአዘጋጆች ተገልጿል። በአውደ ርዕዩ መክፈቻ ላይ ንግግር ያደረጉት በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሻ ሀስላክ ለአፍሪካና ለኢትዮጵያ መንግስታቸው ያለውን ድጋፍ ገልጸዋል።
So the United States is proud to support Ethiopia and other African countries as they work to change perceptions about investing.
የአሜሪካ መንግስት በኢትዮጵያና በሌሎችም የአፍሪካ አገሮች ያለውን የመዋለ ንዋይ ፍሰት የአመለካከት መዛባት ለመቀየር የሚደረጉትን እንቅስቃሴ በመደገፍ ለምጣኔ ሀብት እድገት ቁልፍ የሆነውን የአገር ውስጥና የውጭ የመዋለ ንዋይ ፍሰትን ለመሳብ ድጋፍ ሲያደርግ ኩራት ይሰማዋል። እኛ በአፍሪካ እናምናለን። እናንተም እንደምታምኑ ስለማይ ደስተኛ ነኝ።
ኦሪጂን አፍሪካ ወደ ሪ በኢትዮጵያ ሲዘጋጅ ይህ ለሁለተኛ ጊዜ ሲሆን ከሶስት ዓመታት በፊትም በአዲስ አበባ ሸራተን አዲስ ተካሂዶ ነበረ። በኦሪጂን አፍሪካ 2015 አውደ ሪ ከ185 የማያንሱ ኩባንያዎች ከ27 የተለያዩ የአውሮፓ፣ የአሜሪካ፣ የእስያና የአፍሪካ ሀገሮች ይካፈላሉ። ለሚቀጥሉት 3 ቀናት ከአውደ ሪው ጎን ለጎን በኢንዱስትሪው የተለያዩ ጉዳዮች ላይ የሚያተኩሩ ሴሚናሮች እንደሚካሄዱም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደሚቀጥለው ፕሮግራም እናልፋለን። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮው የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ይፋ እንዳደረገው እስክንድር በዛሬው ምሽት በቶሮንቶ ካናዳ በሚካሄደው 36ኛው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይም በሌለበት የዓመቱን የክብር ሽልማት ይጎናጸፋል። አሉላ ከበደ ትናንትና የቡድኑን የኮሚኒኬሽንስ አስተባባሪ ብራንደን ዲ ክሪስን እና የእስክንድር ባለቤትን ሰርካለምን አነጋግሮ ተከታዩን አጠናቅሮ ነበር። በነገራችን ላይ ለጋዜጠኛ እስክንድር እንኳን ደስ ያለህ እንላለን። ወደ ዘገባው።
ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ፔን ኢንተርናሽናል አካል የሆነው ፔን ካናዳ ከዚህ ቀደም በእስር ላይ የሚገኙ አሊያም ወከባ የደረሰባቸውንና ለእንግልት የተዳረጉ በርካታ ታዋቂ ደራሲያንና ጋዜጠኞች በስራቸው መርጦ ለክብር አብቅቷል። በነገው ምሽት በቶሮንቶ ካናዳ በሚካሄደው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይ ሽልማቱን በሌለበት በስሙ በሚገኙለት የፔን ኢትዮጵያ ወኪሎች አማካኝነት የሚቀበለው እስክንድር ነጋ ለመሆኑ እንዴት ለዚህ ክብር በቃ? የፔን ካናዳ የፕሮግራሞችና የኮሚኒኬሽንስ አስተባባሪ ብራንደን ዲ ኬሪስ ለሽልማቱ የሚያበቃቸውን ድርጅታቸው ለሽልማቱ የሚያበቃቸውን ደራሲያንና ጋዜጠኞች የሚመርጥባቸውን መመዘኛ ጨምረው ያስረዳሉ።
That writer is one of the cases that is monitored by Pen International. The writer is in prison.
የዚህ ጸሐፊ ጉዳይ የፔን ኢንተርናሽናል ኮሚቴ ሲከታተላቸው ከነበሩ ጉዳዮች አንዱ ነው። ኮሚቴው በየዓመቱ ከ800 እስከ 1000 የሚሆኑ የታሰሩ ማስፈራራትና ጥቃት የደረሰባቸውና የተገደሉም ጸሐፊዎችን ወይም ደራሲዎችን ጉዳዮች ይከታተላል እና በየሀገሩ የሚገኙ 150 የፔን አባላት ለነዚህ ሰዎች መብቶች ዘመቻ እንዲያደርጉ ይጠየቃሉ። ስለዚህ ዋን ሂዩማኒቲ አዋርድ ወይም አንድ ሰብዕና ሽልማት ከነዚህ ሁሉ እንዲህ ጎልቶ ለወጣ ጸሐፊ የምንሰጠው ሽልማት ነው።
የእስክንድርም ቢሆን እንዲሁ ነው ያሉት ዲኬሪስ። ስለ እስክንድር የሚያውቁትን ደግሞ እንዲህ ይላሉ።
Obviously Penn has been monitoring the case for quite some time and as you well know Mr. Nega has
እንደሚታወቀው Penn International ጉዳዩን ለረጅም ጊዜ እየተከታተለው ነው። ሁላችሁም እንደምታውቁት እስክንድር በህዝብ ጥቅም ጉዳዮች ላይ ኢትዮጵያ ውስጥ ድምጹን ከፍ አድርጎ የሚያሰማ በመሆኑ ቀደም ሲልም ለሰባት ጊዜ ያህል ታስሯል። ስለዚህ እንደኛ ላለ ቡድን ዘወትር ትኩረት ስቦ ያለ ሰው ነው። ዋናው የሚያሳስበን ነገር ግን ጸሐፊዎችን ለማፈን ብሔራዊ ጸጥታ ወይም ደህንነት የሚባለው ሰበብ እንደ መሳሪያ ስራ ላይ እየዋለ ያለው ኢትዮጵያ ውስጥ ብቻ ሳይሆን በሌሎች የአፍሪካ ሀገሮችና በዓለም ዙሪያም እየተስፋፋ መምጣቱ ነው። እናም እንዲህ አይነት አጋጣሚዎች ወይም ጉዳዮች ዘወትር ቀልባችንን ከፍ አድርገው የሚይዙ ናቸው። እኛ ሰላማዊ ናቸው ብለን ለምናምናቸው መንግስትን የመተቸት ስራዎችን ለማፈን የሚጣሉ እጅግ የተራዘሙ የእስራት ቅጣቶች ሲጀመር አንስቶና ዘወትርም የምንከታተላቸው ጉዳዮች ናቸው።
ዲኬሪስ ይቀጥላሉ። እስክንድር ስለተሸለመበት፣ ስለ ሰብአዊነት፣ ስለ ሰው ልጅ ክብር አለው ያሉትን ድንበር የተሻገረ እምነት በእስር ቤት ባሰማት ድምፁ በእስክንድር ቃላት እንዲህ ይገልጹታል።
In a letter from July 2011 when he'd been in prison
እስክንድር ነጋ በአውሮፓ አቆጣጠር ጁላይ 2011 ወይም በኢትዮጵያ በሐምሌ 2003 ዓመተ ምህረት ሲያዝ እንዲህ ብሎ ጽፎ ነበር። ዲሞክራሲ የሰው ልጆች ሁሉ የጋራ መድረሻ የጋራ ዕጣ ፈንታ ነው። ማስቀረት አይቻልም። ኤስኪሞም ሆንክ ዙሉ፣ ክርስቲያንም ሆንክ ሙስሊም፣ ነጭም ሆንክ ጥቁር፣ የበለጸግህም ሁን በማደግ ላይ ያለህ፣ ለሁሉም ሐቁ አንድ ነው። እናም ከረጅም ጉዞ በኋላ ኢትዮጵያ ከዕጣዋ ወይም ከመድረሻዋ ጋር ያላት ቀጠሮ እነሆ ደርሷል። ደርሰናል። ነፃ እንወጣለን።
የእስክንድርን የሽልማት ዜና ትንተርሰን የእስክንድርን ባለቤት በዚህ በዩናይት ስቴትስ የምትገኘውን ሰርካለም አነጋግረናል። ሰርካለም ፋሲል፣ በቅድሚያ እንኳን ደስ ያለሽ። ባለቤትሽ እስክንድር ነጋ ፔን ካናዳ በመባል የሚታወቀው ለጸሐፊዎችና ለጋዜጠኞች መብት የቆመ ድርጅት 36ኛው ዓለም አቀፍ የጸሐፊዎች ወይም የደራሲያን ክብረ በዓል ላይ የዓመቱ በሰብአዊነት ለተሰየመው ሽልማቱ አሸናፊ አድርጎታል። እንኳን ደስ ያለሽ።
እንኳን አብሮ ደስታ አለን አሉላ። ይህ ደስታ የእኔ የእስክንድር ብቻ አይደለም። ኢትዮጵያ ውስጥ ያሉት የነጻው ፕሬስ አባላት፣ በስደትም ያሉት፣ በተለያዩ ዓለማት ውስጥ ያሉ ጋዜጠኞች፣ እናንተ ጨምሮ የሁላችንም ደስታ ነው። እኔም እንኳን ደስ አላችሁ እላለሁ።
እስክንድር ከዚህ ቀደምም በርከት ያሉ ዓለም አቀፍ ሽልማቶችን አግኝቷል። በእስክንድር እስርና በተለይ በአሸባሪነት ተወንጅሎ 18 ዓመታት የተፈረደበትን የጋዜጠኞች ተሟጋች የሆኑ ድርጅቶች፣ የሰብአዊ መብት ተሟጋች ድርጅቶች ብዙ የጻፉበት ነው። እስኪ ዛሬ ወዳለበት ሁኔታ ውሰጅን። ሰርካለም፣ አንቺ በዚህ በዩናይት ስቴትስ ከልጃችሁ ጋራ መኖር ከጀመርሽ ጥቂት ጊዜ አስቆጥረሻል። ይሁንና አሁን እስክንድር ስላለበት ሁኔታ ምን የምታውቂው አለ?
እስክንድር ስላለበት ሁኔታ በየዕለቱ እከታተላለሁ። የሚጠይቁት ሰዎች ጋር ደውላለሁ። አንዳንድ መረጃዎች ይሰጡኛል። እስክንድር በአሁኑ ሰዓት በጤናውና በሞራሉ በጥሩ ሁኔታ እንደሚገኝ በተለይ በሞራሉ በጥሩ ሁኔታ እንደሚገኝ ያውቃለሁ፣ ሰምቻለሁ። ከዛ ባለፈ ግን 18 ዓመትም ፈርደውበት እርካታ ያልሰጣቸው እስክንድርን ጠዋትና ማታ በማሰቃየት ላይ እንደሆኑ እሰማለሁ። የጠያቂ ቁጥር ገድበውበታል። እስክንድር እንደ ማንም እስረኛ አይጠየቅም። ከሶስት ሰው ባልበለጠ ሰው አይጠየቅም ለ30 ደቂቃ። ከዛም ባሻገር የሚተኛበት ቦታ ላይ በአንድ ሌሊት ውስጥ 3 ጊዜ እየገቡ ፍተሻ እንደሚያካሂዱበት ሰምቻለሁ። ያሉትን የሚያነባቸውን የገቡለትን መጽሐፎች፣ ከዛም አልፎ እኔ ራሴ ያስገባሁለትን መጽሐፍ ቅዱሱን መነጠቁን ሰምቻለሁ። አንዳችም ነገር እንዳያነብ እስር ቤት ውስጥ ያሉትን ክፍል ውስጥ ያሉትን አልበቃ ብሏቸው እቃ እየዘረገፉ ወረቀት ነው በሚል እቃ ማስቀመጫ ካርቶኖችን ሁሉ እንደወሰዱበት፣ እንደውም እስክሪብቶ ይዞ ቢገኝ የሚል ትዕዛዝ ሁሉ እንደሰጡ ሰምቻለሁ። ይሄም እስክንድር በአንደበቱ የላከብኝ ነው። መጽሐፍ ቅዱሴን ቀሙ፣ በአንድ ሌሊት 3 ጊዜ እየገቡ ቤቴን ይፈትሻሉ ብሎ በአንደበቱ የላከብኝ ነው። በቤተሰቦች በኩል በዚህም ብቻ አልበቁም። ሰሞኑን የሰው ቁጥር ከመገደብ አልፈው ጥጋብ አስቸግሮታል በሚል ስንቅ ሳምንት አይሞላውም ከተወሰነ በላይ እንዳይገባለት አድርገው የመለሱበትም ሁኔታ እየሰማሁ ነው ያለው። እስክንድር የታሰረው ከአምስት ሰዎች ጋር ነው። አበበ ቀስቶ በሙስና ተጠርጥሮ የታሰረው ገብረዋድ፣ ኮሎኔል ጌታቸው ብርሌ የሚባሉና መላኩ ተፈራ ከሚባሉ ሰዎች ጋር ነው። በግልፍ ነው ምግብ የሚገባላቸው። የእስክንድር ተራ ዛሬ ከሆነ አራቱንም የሚያካትት ምግብ አንዴ ነው የሚገባው። የሌላው ሰው ተራ ከሆነ ደግሞ ሌላውን የሚያካትት፣ ምክንያቱም ከርቀቱ አንጻር ቀን በቀን ስንቅ ማድረስ ስለማይቻል ያንን ስንቅ ነው ቤተሰቦቻችን ይዘው ሄደው ጥጋብ አስቸግሮታል ብለው የመለሱባቸው እና አሁንም እስር ቤት ውስጥ ያሉት እስር ቤት ውስጥ ያለው ወንጀል የሚሰራበት ግፍ ማብቂያም የለው እያበቃም አይደለም ያለው።
ሰርካለም ፋሲል፣ በእስር ላይ የሚገኘው ባለቤትሽ እስክንድር ነጋ በዜናው ቀደም ብለን እንደገለጽ ነው ፔን ካናዳ በመባል የሚታወቀው የደራሲያንና የጋዜጠኞች ማህበር የዘንድሮ የሰብአዊነት ተሸላሚ አድርጎታል። የሚሰሙ ለውጥ የሚኖርባቸው ሁኔታዎችም ካሉ መልሰን እናገኝሻለን። ለአሁኑ በድጋሚ እንኳን ደስ ያለሽ። እግዜር ይስጥልኝ ሰርካለም።
እንኳን አብረው ደስ አለን። እግዜር ያክብርልኝ። በጣም አመሰግናለሁ።
ከሰኞ እስከ አርብ ከምሽቱ አንድ እስከ አንድ ተኩል የሚተላለፈውን ልዩ ፕሮግራሙን የምትከታተሉት። ለምሽቱ ያቀናበርነው ወይም ያዘጋጀነው የመጨረሻ ርዕስ ደግሞ እንደሚከተለው ይካሄዳል። ዲሞክራሲ በተግባር ነበር ትላንትና፣ እሱን በድጋሚ እናቀርባለን። ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዩናይትድ ስቴትስ የሆነ ኢትዮጵያውያን ምሁራንና ባለሙያዎች ነጻ ስብስብ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና የኤርትራ ወቅታዊና የወደፊት ግንኙነት በሚል ርዕስ ያዘጋጁት ሰፊ የውይይት መርሃ ግብር ባለፈው እሁድ እዚህ ዋሽንግተን ዲሲ ውስጥ ተካሂዷል። አንድ ሙሉ ቀን በወሰደው በዚህ የውይይት ፕሮግራም ላይ ታዋቂ የፖለቲካ ተንታኞች፣ ምሁራን፣ አንጋፋ የቀድሞ የዩናይትድ ስቴትስና የኢትዮጵያ ዲፕሎማቶች እንዲሁም በዋሽንግተንና አካባቢዋ የሚኖሩ በርካታ ኢትዮጵያውያንና ኤርትራውያን ተገኝተዋል። ሰሎም ክፍሌ በስፍራው ነበር። እሁድ ዕለት የዝግጅቱን የመጀመሪያ ክፍል እንደሚከተለው ትላንት አቅርቧል። ለአሁን ደግሞ እኛ እንዲህ አዘጋጅተነዋል።
የውይይቱ መሪ ቃል የኢትዮጵያና ኤርትራ የወቅቱና የወደፊቱ ግንኙነት የሚል ሆኖ በኢትዮጵያና ኤርትራ ያሉ መንግስታትና መንግስታዊ ያልሆኑ ባለድርሻዎች ሚና ተፈትሿል። አሁን አሉ የሚባሉ ልዩነቶችን በማጥበብና አዳዲስ ፖሊሲዎችን በማፍለቅ ወደፊት ጤናማ ግንኙነት ሊፈጠር የሚችልበት መንገድም ተጠቁሟል። በውይይቱ የተሳተፉ ምሁራንና ዲፕሎማቶች ለተለያዩ ውስብስብና ተያያዥ ጥያቄዎች መልስ ለመስጠት ሞክረዋል። በኤርትራና ኢትዮጵያ መካከል ጥሩ ግንኙነት ለመፍጠር ምን መደረግ አለበት? መደረግ የሌለበትስ ምንድን ነው? በሁለቱ መካከል የህዝብ ለህዝብ ግንኙነት ለመፍጠር የማህበረሰቡ፣ የሴቶችና ወጣቶች እንዲሁም የእምነት ድርጅቶች ሚና ምን መሆን ይገባዋል? በኢትዮጵያና ኤርትራ ህዝቦች መካከል የማህበራዊና ባህላዊ ግንኙነቶችን እንደገና ለማንሳት የኪነትና ስፖርት ባለሙያዎች ምን ማድረግ ይጠበቅባቸዋል? የሀያላን መንግስታትና የአካባቢው ኃይሎችስ በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው? በእነዚህ ጥያቄዎች ዙሪያ ያጠነጠኑ ገለጻዎችና አስተያየቶች ተደምጠዋል። በዕለቱ ሙሉ 10 ሰዓት የወሰደ የውይይትና የጥያቄና መልስ መርሃ ግብር በመሆኑ ሁሉንም መሸፈን አይቻልም። አንኳር አንኳር የምላቸውን በተለያዩ ቀናት በሁለትና ሶስት ከፋፍዬ ለማቅረብ እሞክራለሁ። በቀጥታ ወደ ውይይቱ ከመግባታችን በፊት ግን አስተባባሪዋ የኢሳት ራዲዮና ቴሌቪዥን ስቱዲዮ ኃላፊ ወይዘሪት ብርታዊት ግርማይ በዚህ መልክ ነበር የጉባኤውን መርሃ ግብር ያስጀመሩት።
በቅርቡ ከመካከላችን በሞት ለተለየን አንጋፋው ጋዜጠኛ አቶ ሙልጌታ ሉሌ የህሊና ጸሎት እንድናደርግ በአክብሮት ተጠይቃለሁ።
ለአቶ ሙልጌታ ሉሌ የአንድ ደቂቃ የህሊና ጸሎት ከተደረገ በኋላ መርሃ ግብሩን በመተባበር ያዘጋጁት የቪዥን ኢትዮጵያና የኢሳት ተወካዮች አጫጭር የማስተዋወቂያ ንግግር አድርገዋል። ኢሳትን በመወከል የተናገሩት አቶ ግዛው ለገሰ ነበር። ከዚያም ቺካጎ ኢሊኖይ በሚገኘው የዊሊያም ሬኒ ሃርፐር ኮሌጅ የኢኮኖሚ መምህር በሆኑት በዶክተር ጌታቸው በጋሻው የተመራው የመጀመሪያው የውይይት ፕሮግራም ተጀመረ። የኢትዮጵያና የኤርትራ ማህበረሰብ መሪዎች የህዝብ ለህዝብ ግንኙነቶችን ወደሚፈለገው የላቀ ስፍራ ለማድረስ ያላቸው ሚና በሚለው በዚህ ርዕስ ስር አራት አስረጃዎች ቀርበዋል። የመጀመሪያው አቶ ታሪኩ ደብረጽዮን ይባላሉ። አንጋፋ የፖለቲካ ተንታኝ ናቸው። የእርሳቸው የውይይት መንደርደሪያ ነጥብ ምን እንደሆነ አስረድተዋል።
በሰላም ጎን ለጎን የመኖር መርህ ፕሪንሲፕል ኦፍ ፒስፉል ኮኤግዚስተንስ ለኢትዮጵያና ለኤርትራ ህዝቦች ደህንነት ጽኑ መሰረት ነው የሚል ነው።
ለሰላሳ ዓመታት የተካሄደው ጦርነት የሁለቱን ሀገሮች ህዝቦች ክፉኛ የጎዳ በመሆኑ መደገም እንደሌለበትና ሰላም አማራጭ የሌለው መንገድ መሆኑን አቶ ታሪኩ አስምረውበታል። ቀጣዩ ተናጋሪ አቶ ጋሻው ገብረ የነበሩ አሌክሳንድሪያ ቨርጂኒያ ውስጥ የኤኢዲኤስ ፕሮጀክት ኃላፊ ናቸው። የህብረተሰብ መሪዎች ሁለቱን ወገኖች ማቀራረብ የሚችሉት ይላሉ አቶ ጋሻው፣
እነዚህ የህብረተሰብ መሪዎች ስህተት የሆነውን ያርማሉ፣ ትክክሉን ያስረዳሉ፣ ያስተምራሉ፣ ያሰለጥናሉ፣ ትብብርን ይሰብካሉ፣ አስተባብረው እቅዶችን ከግብ ያደርሳሉ። እንግዲህ መጀመሪያ በኢትዮጵያና በኤርትራ መካከል መልካም ግንኙነት ለመመስረት ምን መደረግ የለበትም ከሚለው መነሳት ወዳለሁ። ከዚህ መነሳት ወይም የመነጋገሪያ የመቀራረቢያ ድልድዩን ለመስራት ይህ አካሄድ ያመቻል ብዬ ስለማምን ነው። ስለዚህ ምን መደረግ የለባቸውም? ታሪካችንን በግልቡ አንብበን አውቀነዋል ማለት ጉድለት ነው። ከስሜት ከጥላቻ ከችኩልነት መነሳት አይረባንም። የሰው ክብሩነትን ሁል ጊዜ አለማስቀደም፣ ሰው ለነጻነቱ ቀናተኛ መሆኑን መዘንጋት እኩይነት ነው።
ባለፈው ቁርሾ ይዞ የዛሬን ችግር መፍታት አይቻልም ብለዋል አቶ ጋሻው ገብሬ። አክለውም በአንድ አገር ውስጥ የጎሳ ግጭት ችግር ካለ አካባቢውን በሙሉ ሊያመሰቃቅል እንደሚችል አስጠንቅቀዋል።
በ2011 እንደ አዲስ መንግስት ሆይ ሆይ ተብሎ ከመቆሟ የ10,000 ሰዎች ሞት፣ የ1.4 ሚሊዮን የደቡብ ሱዳናውያንን መፈናቀል ታዝበናል። ይሄ እንዳይደርስብን ዛሬ መምከር አለብን። የጎሳ ግጭትን አክራሪነትን ልንመክት ልናስወግድ እንደ አንድ ህዝብ ማሰብ መቻል አለብን። የድንበር ግጭት ብለን ከምንፈርጀው የዘለለ ነው ችግራችን። የድንበር የሆነውን ደግሞ የኢትዮጵያ ህዝብ የሚወክለው የመረጠው መንግስት የሚደራደርበት እንጂ ሌላው ድንበር ሲገፋ ምንም የማያደርግ በስልጣን ሆኖ አይደለም። የኢትዮጵያና የኤርትራ ህዝቦች አብረን መቆም ካልቻልን የጥፋት መንገድን ተያይዘናል ማለት ነው። ስለዚህ የህብረተሰብ መሪዎች ትልቅ ተልእኮ ሚሽን አለባቸው።
የሚቀጥሉት ተናጋሪ ዶክተር አሰግድ ሀብተወልድ ቀድሞ የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዝዳንትና የኢዴፓ መድን ማዕከላዊ ኮሚቴ አባል የነበሩ ናቸው። አሁን እዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ የምክክር አገልግሎት ይሰጣሉ። ኢትዮጵያና ኤርትራ ብዙ የሚጋሯቸው የባህል፣ የታሪክ፣ የኢኮኖሚ እንዲሁም ቅርሶች እንዳሏቸው ገልጸው ይህን ጥቅም ላይ ለማዋል ግን የመሪዎች ሚና አስፈላጊ ነው ብለዋል።
የወጣት፣ የሴቶች፣ የሃይማኖት እንደዚሁም አክቲቪስቶች፣ ጋዜጠኞች የመሳሰሉት ማለት ከህዝቡ ቀረብ ያሉ፣ ስለዚህ ከላይ ፖለቲካል ዊሉ ቢኖርም ከስር ያለው ኮሚኒቲ ሊደሮች ያንን እኩል የሚሆን ወይም በበለጠ ተነሳሽነት ውስጥ ከሌለ ድረስ የምንፈልገውን ግንኙነት ወደሚቀጥለው ሌቭል መውሰድ አይቻልም።
ግንኙነቶችን ወደ ላቀ ደረጃ ለማሳደግ ከመሪዎች በዋናነት የሚጠበቀው ራዕይ መሆኑን ዶክተር አሰግድ ገብረ ወልድ አስረድተዋል። የኤርትራና የኢትዮጵያ ግንኙነት ወደፊት ቢሻሻል ምን ጥቅም ያስገኛል የሚለውን ማሳየትም አስፈላጊ ነው ሲሉ አስረድተዋል። የስትራቴጂን ጠቃሚነት አስገንዝበዋል። በዋናነት ግን ለመተማመን የሚያበቃ ድብብቆሽ የሌለበት ግልጽ ውይይት አስፈላጊ ነው ብለዋል። የመጀመሪያው የውይይት ክፍል የመጨረሻ ተናጋሪ ወይዘሪት ሉሊት መስፍን ነበሩ። በሁለቱ ህብረተሰብ በኤርትራና ኢትዮጵያ መካከል እርቅ እንዲመጣ
ለማምጣት ለወደፊት ሁለቱ ሀገሮች በሰላምና በወዳጅነት እንዲኖሩ የተወሰኑ ነገሮችን ማስተዋል አለብን ብዬ ገምታለሁ። ሁለቱም ህብረተሰብ አንዱ ለአንዱ ባዕድ አይደለም። ባህልም ሃይማኖትም አለን። እንዲያውም ከሚያራርቁን ነገሮች የሚያቀራርቡን ነገሮች ብዙ ናቸው ብዬ አምናለሁ። ታሪክንም መክዳት ኃጢአት ነው ብዬ አምናለሁ። ምን ማድረግ አለብን? በመጀመሪያ ችግር መኖሩን እና የችግሩን መንስኤ ማጥናት አክኖሌጅ ማድረግ ይኖርብናል። በእኔ እምነት ችግር እንዳለ መገንዘቡ ችግሩን ለመፍታት የምንወስደው ዋናው እርምጃ ነው ብዬ አምናለሁ።
አድማጮች፣ እስካሁን የሰማነው በአራት ከተከፈለው የዕለቱ የመወያያ ርዕስ አንዱንና የመጀመሪያውን ብቻ ነው። በክፍል ሁለት የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮሆን፣ በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ዴቪድ ሺን እንዲሁም ፕሮፌሰር መስፍን ወልደ ማርያም ይቀርባሉ። ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
አድማጮች፣ ፕሮግራማችን እዚህ ላይ እያገባደድ ነው። በ19 በ22ና በ25 ሜትር ባንድ የተከታተላችሁት ፕሮግራም ነገ አርብም እንዲሁ ከተመደበለት ልዩ ልዩ ፕሮግራሞች ጋር ተመልሰን እንመጣለን። ጽዮን ግርማ ፕሮግራሙን አቀራብልናለች። አዲሱ አበበ ነው ያስተናገድኩት። መልካም ምሽት። በመደበኛው 3 ሰዓት ላይ እንገናኛለን።
This program has come to you from the Voice of America, Washington.